ሰላም እናንተ ይሁን ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ታስር ያለው ተደብድብ ያለው ብር ክፈል ማለት የሌለ ወገቤ ላይ እንደውም የሆነ ምልክት ራስ ነበረ።
የተሻሉ ድሎችን በመሻት ወደ ሌሎች ሀገራት በስደት አቅንተው ከነበሩ ወጣቶች አንዱን ምስክርነት ነው ቀደም ብለን ያሰማናችሁ። ቆየት ብለን ሙሉውን ዘገባ እናቀርብላችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም መራለው። የዛሬ ቅንብሩን የምትከውንልን ደግሞ ብርሃን ኃይሉ ናት። አብራችሁን ልታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ቀዳሚው ዘገባ ወደ ኦሮሚያ ክልል ይወስድናል። በኦሮሚያ ክልል የጉጂ ዞኖች ልዩ ልዩ ወረዳዎች ነዋሪዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ለከፍተኛ የሰላም እጦት እንደተጋለጡ ለአሜሪካ ድምጽ ገልጸዋል። ለአመታት በዘለቀው የጸጥታ ችግር አጋጥሞናል ያሏቸውን ችግሮች ያስረዱም ትምርት ቤቶች ተቋርጠዋል፣ ዜጎች ከቤት ንብረታቸው ተፈናቅለዋል፣ ማህበራዊ አገልግሎቶችንም በአግባቡ ለማግኘት አልቻልንም ብለዋል። ፀሐይ ዳምጠው በጉዳዩ ላይ ቀጣዩን ዝርዝር ልካልናለች።
በኦሮሚያ ክልል ምስራቅ ቦረናና በጉጂ ዞኖች ውስጥ በቀጠለው ግጭትና የቶክስ ልውውጥ ምክንያት የመማር ማስተማር ሂደቱ ሙሉ በሙሉና በከፍል እንደታጎለ ቪኦኤ ያነጋገራቸው ነዋሪዎች ገልጸዋል። በክልሉ በጉጂ ዞኖች የተለያዩ ወረዳ ነዋሪዎች ለአሜሪካ ድምጽ እንደገለጹት በመንግስትና በኦሮሞ ነጻነት ሰራዊት መካከል በተፈጠረው ግጭት ለከፍተኛ ሰላም እጦት ችግር መጋለጣቸውን ገልጸዋል። በክልሉ በቀጠለው የመንግስትና የአማጺው ኃይል ግጭት እንደተቸገሩ ከገለጹት አስተያየት ሰጪዎች መካከል በምዕራብ ጉጂ ዞን ዱግደዳዋ ወረዳ እንደምኖሩ የተናገሩት አቶ ታዲ ዱጋ አሬሪ በተለይ የአንደኛ ደረጃ ትምህርት ቤቶች ለአመታት ከመማር ማስተማር ሂደት ውጪ ሆኖ እንደሚገኙ አስረድተዋል።
ማን ይበርኖታ ሰበብ ከናፍ ከናፈ ደጎ መጋዳፋ ጎዲና ጉጂ ዲጣሰን አና ዱግደዳዋ ገንዳ ዱቅሻ መጋዳፋ ከናፈ ወልገይሜ ደኖፋ
በጸጥታ ችግር ምክንያት ትምህርት ቤቶች ከስራ ውጭ ናቸው። ከ2010 ዓ.ም ምረት ወዲህ በተለይ በቀበሌ ደረጃ ትምህርት እንደተቋረጠ ነው። ለምሳሌ በምዕራብ ጉጂ ዞን ዱግዳዳዋ ወረዳ ወልጋይ መዳኑ፣ ዱቅሳማ ጋዳ፣ ድማ ኮኔና በሌሎችም ቀበሌዎች ከአንደኛ እስከ 8ኛ ደረጃ የሚያስተምሩ ትምህርት ቤቶች ከተዘጉ አመታት ተቆጥረዋል። መንግስትም ሆነ ታጣቂው ኃይል በየአካባቢው ህዝቡ በምን አይነት ችግር ውስጥ እንዳለ ቢያውቁም ችግሩ ግን ተባብሷል።
በታንዛኒያ ዳር ሰላም በመንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው ሁለተኛ ዙር የሰላም ድርድር ሳይሳካ ከተጠናቀቀ በኋላ በክልሉ የተለያዩ ወረዳዎች ግጭቶች እንደቀጠሉና የጸጥታ ችግሮችም እንደተባባሱ ነዋሪዎች ተናግረዋል። አቶ ታዲ በአካባቢው ተባብሷል ባሉት የሰላም እጦት የንጹሃን ዜጎች ህይወት እንደጠፋ፣ የመኖሪያ ቤቶችና ንብረቶች እንደወደሙና ነዋሪዎቹም እንደተፈናቀሉ ገልጸዋል።
ኩማላማሲ ጥቃኔ ራጀል ቀበ ሀንግ አማት አስማይን ፉራሚን ፉርማታ ሰአቶ አርገቲን ሀሊ ኢሳ ሁመኒ ኦሮሞ ጉጂ ኩን ረኮ አማታ ከሰጅራ።
በሁለቱም የጉጂ ዞኖች በመንግስትና በኦሮሞ ነጻነት ሰራዊት መካከል በሚደረገው ውጊያ ከፍተኛ የጸጥታ ችግር አለ። በመሃል ህዝቡ ኑሮውን በሰቀቀን እየገፋ እየተጎዳ ነው። ንጹሃን ይገደላሉ፣ ይፈናቀላሉ፣ ንብረትም ይወድማል። ሁለተኛው ዙር የሰላም ድርድር ስቃያችንን ይቀንሳል ብለን ተስፋ ብናደርግም አልተሳካም። እንዲያውም ከሰላም ድርድሩ መክሸፍ በኋላ በሁለቱ መካከል የሚካሄደው ውጊያ አስጊ ሆኗል። የኛም ሰቆቃ እንዳለ ነው።
የኦሮሚያ ክልል የመንግስት ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ባለፈው ሳምንት ለአሜሪካ ድምጽ እንደተናገሩት አሸባሪው የሸኔ ታጣቂ ብለው በጠቀሱት ኃይል ላይ በመንግስት እየተወሰደ እንደሆነ የገለጹት እርምጃ ተጠናክሮ ይቀጥላል ብለዋል። የጉጂ ዞን ነዋሪ የሆኑት አቶ ባቱ ደደቻ በጉጂና በምስራቅ ቦረና ዞኖች አሉ ያሏቸውን የጸጥታ ችግሮች ያብራራሉ።
ባለነገለ ከሰቲ ረኮነገኛ ትጅራ አና ጎሮዶ ለከሰቲ ፈረቶቲ ሰበበ ረኮነገኛ ትንተካቴ
በነገሌ ከተማ የሰላም ችግር አለ። በጎሮዶላ ወረዳ በጸጥታው ችግር ምክንያት ከ2015 ዓ.ም ጀምሮ ተማሪዎች ወደ ትምህርት ቤት አይሄዱም። በወረዳው ምንም አይነት አገልግሎት እየተሰጠ አይደለም። የኔትወርክ፣ የውሃ፣ የመብራት ችግሩ በጣም የከፋ ነው። የሚመለከተው አካል መፍትሄ እንዲሰጠን እንጠይቃለን። ሰላም ከሌለ መስራት፣ መማርም ሆነ መደበኛ ኑሮን መምራት አይቻልም። ወደ ወትሯችን ሰላማዊ ሁኔታ እንድንመለስ ምኞታችን ነው።
በተመሳሳይ ከአዲሱ የዞን መዋቅር ጋር ተያይዞ በጎሮዶላ ወረዳ ትምህርት ቤቶች የመማር ማስተማር ሂደቱ ከቆመ አንድ አመት እንዳለፈው የ11ኛ ክፍል ተማሪ እንደሆነ ገልጸው ስሙ እንዳይጠቀስ የጠየቀው የወረዳው ነዋሪ ለአሜሪካ ድምጽ ተናግሯል።
በረካፍታ ፕሮቶኮፓቲ ይሩሳ ኮፓይና ማርከሎ አና ጎሮዶላ ረፈኔ ወሩሳ ወጋ ካናቺ ሰት ጀላንቃባኔ በረካንቶ ኮንጋል ሞኔ
እኔ የሐራቀሎ የሁለተኛ ደረጃ ትምህርት ቤት የተፈጥሮ ሳይንስ ተማሪ ነኝ። እስካሁን በጎሮዶላ ወረዳ ትምህርት አልጀመረም አልተመዘገብንም። አምና በአመቱ አጋማሽ ላይ እንደቆመ ነው። በወረዳችን ከአንደኛ እስከ አምስተኛ፣ ከስድስተኛ እስከ ስምንተኛና ከዘጠነኛ እስከ 12ኛ ክፍል የሚያስተምሩ 80 ትምህርት ቤቶች እንደተዘጉ ናቸው። ለመማር بنፈልግም መምህራኑ የሉም። ደሞዛቸው ከተቋረጠ ቆይቷል። ተማሪዎችም ከከተማው ሸሽቷል። ምክንያቱም ሟጥሩ እንዳይተገበር ያደረጋችሁ ነው የተባሉ ይታሰራሉ። ስለዚህ በከተማው የተገደበ እንቅስቃሴ ነው የምናደርገው። እስከመቼ በዚህ ሁኔታ እንቀጥላለን? መንግስት ጉዳዩን በትኩረት ቢመረከተው ላለሁ።
የልጆቻቸው ከትምህርት ገበታ ውጪ መሆን ያሳሰባቸው ነዋሪዎች ባነሷቸው የተራዘሙ የጸጥታ ችግሮች ጉዳይ ከምዕራብ ጉጂና ከጉጂ እንዲሁም ከምስራቅ ቦረና ዞኖች የትምህርት ጽፈት ቤቶች ከኦሮሚያ ክልል ትምህርት ቢሮና ከትምህርት ሚኒስቴር አስተያየትና ምላሽ ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። እንደተሳካልን ይዘን የምንቀርብ ይሆናል። ለአሜሪካ ድምጽ ሀይድ አምጠው ከአዲስ አበባ።
አይና መሰግናለን። በየአመቱ ጅግ ብዙ ኢትዮጵያውያን ስደተኞች የተሻለ ህይወት ፍለጋ ወደ መካከለኛው ምስራቅና የአውሮፓ ሀገሮች ይፈልሳሉ። ወጣቶቹ ህገወጥ መንገዶችን የሚጠቀሙ ሲሆን ህይወታቸውን እስከ ማጣት ለሚደርስ አደጋም ይጋለጣሉ። ሰሞኑን አጃንስ ፍራንስ ፕሬስ በኢትዮጵያ የዓለም አቀፍ ከፍልሰት ተመላሾች መጠለያ ጣቢያ ተገኝቶ ወጣቶችን በጉዟቸው ስላጋጠማቸው አስፈቃቂ ጉዳዮች አነጋግሯቸዋል። ኤደን ገረሞት አሰማናለች።
እጅግ ብዙ ወጣት ኢትዮጵያውያን ፍልሰተኞች የተሻለ ህይወትን ፍለጋ በገልፍ ሀገራት ካደረጉት ፍሬ አልባ ጉዞ በኋላ በሰላም ወደ ሀገራቸው መመለስ ችለዋል። ወጣቶቹ በጉዟቸው ላይ ያጋጠማቸውን ያጋራሉ። አቡ ግዛው በፍልሰት ጉዞ ገንዘብ አምጣ እየተባልኩ ብዙ ጊዜ ግርፋት ደርሶብኛል ይላል።
ታስር ያለው ተደብድብ ያለው ብር ክፈል ማለት የሌለ ወገቤ ላይ እንደውም ምን አመለከተ ራስ ነበር። ከዛን ግን ያደረ ትንሽ ስለቆየ አንድ አምስት ወር ከላይ ላይ አፍቶ እንጂ ነው አመለከቱ። ከፈላ ተፈል በሳት እየተቃጠል ፍረት ማለት እንደዚህ ሳት ይያጋሉ ማለት ቢያንስ እኔ በብረቱ ግን አልተቃጠልኩ። ጓደኞቼ በብረቱ ተቃጥለዋል ፌሮ ማለት ነው።
አቡ በአሁን ሰዓት የዓለም አቀፍ የፍልሰት ተቋም ባዘጋጀው ማረፊያ ውስጥ ነው የሚገኘው። በዋናነትም በነዳጅ ሀብት የበለጸገችው ሳውዲ አረቢያ ደርሶ ለመስራት የነበረው ህልም ተፋርሶበታል።
አም በኋላ ያው እንግዲህ አሁን በራውን ሳራውን ታቃላችሁ ያ ሳራ ምን ጻይ ስንት ቀን ራብ ምን እንሳንቀምስ ማለት ነው። ከዛን እንደምን ይሄን ያን ሁሉ መከራ አንተን በለ ስንት ጓደኞች ሁሉ አልቆም ማለት ምንም የራብ ዛት ማለት።
ሌላዋ በዚህ መጠለያ ውስጥ የምትገኘው ወጣት ነይማ መሐመድም በጉዟቸው ላይ እጅግ ብዙዎች ህይወታቸው ማለፉን ትገልጻለች።
ባህር ላይም እኛ ተሻግረን ከኋላ ያለ ዶኒ ተገልብጧል እና ብዙ ልጆች ሞተውብናል። ከዛም ወደፊት ተሻግረን ስንሄድም ይመንን ይሄድ እንዳለ ሸብክ ላይ ራጎ ስንደርስ መኪና ተገልብጧል እኛም ወድቀናል። በጣም የተጎዱ ልጆች አሉ። በጣም ህይወታቸው ለማለፍ የደረሱ ልጆች አሉ። በመንገድ ላይ መቀበር የለም ያው ያስተኛን እየጣልን ምን ሄደው አሞራን የሚበላቸው።
ወጣቶቹ ምንም እንኳን ያሰቡበት ሳይደርሱ እጅግ ብዙ ስቃይና አንገለት ደርሶባቸው ቢመለሱም በህይወት መትረፋቸውን እንደ ተአምር ነው የሚያዩት። ሸምሰዲን አወል
አልሐምዱሊላህ ገሩ ነምኒ ልቡራን ጅራቴ የኢፊየ ከይሰቲ ደቦኑ
ምስጋና ለአላህ ይሁንና ወደ አገራችን ተመልሰን መኖር መቻላችን ትልቅ ነገር ነው። አላህ ይመስገን እኔና አብሬያችሁ የመጣው ሰዎች በህይወት ተርፈናል።
በየአመቱ በመቶ ሺዎች የሚቆጠሩ ወጣቶች ከአፍሪካ ቀንድ የተሻለ ህይወትን ፍለጋ እጅግ አደገኛ የሆነ ህገወጥ የፍልሰት መንገድን እንደሚጠቀሙ የዓለም አቀፉ የፍልሰት ድርጅት ሪፖርቶች አመላክተዋል።
ከደንገረ መሆን ላይ ቀደመው ዘገባ አመሰግናለሁ። በዱባይ ሲከናወኑ በሰነበተው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ተሳታፊ ከሆኑ የኢትዮጵያ ተቋማት መካከል አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ቤተክርስቲያኒቱ ሀገር በቀል የደን ሀብት ለትውልድ እንዲተላለፍ ለዓመታት የሰራች የብዙሃን ሕይወት ማዕከል ሆና ቆይታለች። የቤተክርስቲያኒቱን የደን ልማት ስራዎች ይዘት ለመቃኘት በተያያዥ ተግባራት ውስጥ በከፍተኛ ኃላፊነት የሚያገለግሉትን አቶ ተዋናይ ሰይፈ ስላሴን ጋብዘናቸዋል። የቤተክርስቲያኒቱንና የደን ልማትን ትስስር ቀድሞ ያስረዱናል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደን ሽፋን በኢትዮጵያ ውስጥ በማንኛውም ቦታ ቢካሄድ፣ በተለይ በሰሜኑ የአገሪቷ ክፍል ላይ ቢካሄድ አንድ ቤተክርስቲያን ስትመለከት አጸዷ የታወቀ ነው። በዘመናት የተጠበቀበት የራሱ የሆነ ምክንያት አለው። የራሱ የሆነ ምክንያት ሲባል ዝም ብሎ በጥበቃ ወይም በኃይል የተጠበቀ አይደለም። ባላት አስተምሮ ሲባል ስለመነኮታዊ አስተምሮ ማለት ነው። እንግዲህ በመጽሐፍ ቅዱስ እንደምንመለከተው ከሰላሳ ጊዜ በላይ የተለያዩ የፎረስት ወይም የደን ስፒሽስ ተገልጸዋል። በተለያየ ጊዜ ላይ ከበለስ ጀምሮ ማለት ነው። እንግዲህ 552 ጊዜ በመጽሐፍ ቅዱስ ደን የሚለው እጽዋት የሚለው እንዲሁም የተለያየ ከእጽዋት ጋር የተያያዘ ስያሜዎች እንደተሰየሙ እንመለከታለን። ስማቸው እንዳለ ቤተክርስቲያን ለምንድን ነው ደን የምትመለከተው በተለየ መንገድ የምትመለከተው ብለን ስንመለከት ብዙ ምክንያቶች አሉ፣ ሪሰርቾች፣ ምርምሮች አሉ። አንደኛውን ስንመለከት ለምሳሌ ከሰባቱ ሚስጥራተ ቤተክርስቲያን ሶስቱ የሚከናወኑት በምንድን ነው? በወይራ ዘይት ነው። ሚስጥረ ቀንዲልን ብትመለከት፣ ሚስጥረ ክህነትን ብትመለከት እነዚህ የሚከናወኑት በወይራ ዘይት ነው። ወይራን ከመንካት ይልቅ ለእነዚህ ሚስጥራት መጠበቂያ ብታደርገው የበለጠ ትመርጣለች ቤተክርስቲያን። ስለዚህ በእነዚህ አስተምሮቶች ለብዙ ዘመናት አቆይተዋለች። ያቆየችውን ቤተክርስቲያንን ስንመለከት ካላት ቤተክርስቲያኖች ውስጥ 31,000 በላይ የሚሆኑት ከአንድ ሄክታር እስከ 4,000 ሄክታር የሚሆን ከቨሬጅ አላቸው። በአቨሬጅ በሪሰርች ቢሰራ ብዙ ምርምሮች ያስፈልጋቸዋል። ቢሰራ 400,000 ሄክታር በላይ የሚሆኑ ደኖችን ይዛ ይቆይታለች
ቤተክርስቲያን። በአሁኑ ጊዜ እነዚህ የደን ሀብቶቿ ተጠብቀው እንዲቆዩ ለቀጣይ ትውልድ መድህንም የሆኑ ዘንድ የዘረጋቻቸው የተለያዩ መርሃ ግብሮች እንዳሉ እንሰማለን። ስለነዚህ አስቲ ጥቂት ይበሉ።
እንግዲህ አሁን በተለያየ ጊዜ በህዝብ ብዛት ምክንያት በደረሰበት የአንዳንድ ቦታዎች ላይ ሆትስፖት ኤሪያ እንላቸዋለን ለባዮዳይቨርሲቲ ወይም ለስነ ምህዳሩ፣ እነዚህ በህዝብ ብዛት ምክንያት ሰዎች እየገቡ ያንን ኢንክሮች የሚያደርጉበት ወይንም ደንን የሚቆርጡበት ስጋቶችን ለማቃለል የተለያዩ ፕሮግራሞች በፕሮጀክቶች ተነድፈው ስራዎችን እየሰራን እንገኛለን። እነዚህ የምንሰራቸው ስራዎች አንደኛ ከአስጊነታቸው አንጻር ይህንን ነገሮች መታደግ ስለሚገባን እያደረግናቸው፣ ለምሳሌ በጎን በኩል ከአካባቢውን ሰው በማካተት የገቢ ማስገኛ ስራዎች እንዲያገኙ ገቢ ማስገኛ ሲያደርጉ፣ ለምሳሌ በፎረስትሪ ነን ቲምበር ፎረስት ፕሮዳክትስ ይባላሉ። ለምሳሌ በንብ ማነብ እንዲተዳደሩ ማድረግ። በጎን በኩል ደግሞ ኤክስቴንሲቭ አግሪካልቸር ወይንም ወደ ጎን የማስፋት ግብርናን ከመጠቀም ኢንቴንሲቭ አግሪካልቸር እንዲጠቀሙ ማድረግ። ለምሳሌ በአንድ መሬት ላይ በተወሰነ መሬት ላይ ከደኑ ጎን ያለ መሬት ላይ በአመት ሁለት የሚያመርት ከሆነ ወደ ደኑ የመግባት እድሉ እየቀነሰ ይሆናል እና በአመት ሁለቴ ቴክኖሎጂዎችን በማምጣት ምርጥ ዘር በማቅረብ ግብዓቶችን በማቅረብ መስኖ በማቅረብ እነዚህን ቴክኖሎጂዎች በማቅረብ በአመት ሁለቴ ሶስቴ እንዲያመርቱ የማድረግ ነገር በፎረስቱ ዙሪያ ላይ የማድረግ ነገሮች። ሁለተኛ ሶስተኛ ደግሞ ሌሎቹ ደግሞ ምንድነው ኦልተርኔት ኢነርጂ ወይንም አማራጭ የኃይሎችን ኢነርጂዎችን ማገዶ ቆጣቢ ሊሆን ይችላል፣ ወይንም የሶላር ወይም በሶላር የሚሰሩ የተለያዩ ተግባር ያላቸውን ስራዎች ሊሆን ይችላሉ። እነዚህን ነገሮች በማድረግ ደኑን የመታደግ ስራ እየሰራንም ወደፊትም እየሰራን እንገኛለን ማለት ነው።
ይሄ የቤተክርስቲያኗ ሰፊ አበርክቶት በዓለም አቀፍ ደረጃ እውቅና እያገኘ ይገኛል። በቅርቡ አክታሊያንስ ከተባለ ተቋም ሽልማት እንደተበረከተላት ሰምተናል። ይህ ሽልማት ያለው ፋይዳ ምንድን ነው? ዓለም አቀፍ እይታንና ዓለም አቀፍ አድናቆትን ማግኘትስ በተጀመሩ ስራዎች ላይ የሚኖረው አዎንታዊ ሚና አዎንታዊ ፋይዳ ምንድን ነው?
ቤተክርስቲያኗ ወይም ሀገራችን በተለያዩ ያላት ኢንዲጂነስ ወይም ቴዎሎጂካል ወይም ስነ መለኮታዊ አስተምሮ ዓለም ከሚያወራው በተለየ ሁኔታ እንደዚህ አቆይታ የሚያስደንቅ ነገር እየሰራች ትገኛለች። ከዚህ ለሴንቸሪ ያቆየችው ነው፣ ለብዙ ዘመናት ያቆየችው ነው። ይህንን ነገር ግን እኛ ከአያቶቻችን አቆይተን ለማቆየት ይህንን ነገር ደግሞ እነሱ የሰሩትን እንደዚህ አቆይተውልናል ብለን ስንናገር ሰዎች ይደነቃሉ። ከዚህ በተጨማሪ ደግሞ እነዚህ ነገሮች ደግሞ አሁን ካለው ሁኔታ ነባራዊ ሁኔታ ጋር የህዝብ ብዛት መብዛት እንደገና ነገሩን ደግሞ ባላ አስተምሮ የማቆየት የበለጠ የማቆየት ብዙ ሴንቸሪ የማቆየት ነገርን እንዲሰራ ማድረግ የምንሰራውን ፕሮግራም አሸናፊ እንድንሆን አድርጎናል። እንግዲህ ወላጆቻችን በሰሩት አያቶቻችን በሰሩት እኛ ደግሞ ባለው ነገር ባዮዳይቨርሲቲ ተጠብቆ እንዲቆይ የማድረግ ያቀረብነው ስትራቴጂ ነው አንደኛ እንዲሆን ያደረገው። ይሄ ነገር እንግዲህ በአለም እንግዲህ ገጽታን ከመገንባት አቋያ ሁለተኛ አሁን በቅርብ እንግዲህ በኢትዮጵያ በደን ልማት መምሪያ ላይ ያለ ለምሳሌ የካርበን ትሬድ ወይንም የካርበን ሽያጭ አሁን ተጠቃሚ መሆን ይችላል። አሁን እንግዲህ መመሪያው ወይንም ዳይሬክቲቮቹ እየተጠኑ ይገኛሉ። ኮለሳም በፊት ስብሰባ ምንም አዲስ አበባ አድርገን ነበር መመሪያዎች እንደዚህ እየተጠኑ ነው። በዛም ሀገራችንን ተጠቃሚ የምትሆንበት ይሄ ዕውቅና ካላት ቤተክርስቲያናም ተጠቃሚ የመሆን ነገር እነዚህ ነገሮች እንደገና ደግሞ ከቱሪዝም አንፃር በአለም በዩኔስኮ እንዲመዘገብ የማድረግ እንግዲህ እነዚህ መንገዶች ያስፈልጉታል። እነዚህ መንገዶች ለማድረግ ይሄ ሽልማት ይውቅና ጥቅም አለው ብዬ አስባለሁ። እንደኔ አስተሳሰብ
እርሶ የሚገኙት ዱባይ ነው። ዱባይ ደግሞ በዚህ ሳምንት ዓለም አቀፉን የአየር ለውጥ ጉባኤን እያስተናገደች ትገኛለች። በተባበሩት መንግስታት ድርጅት የበላይነት የተዘጋጀ ጉባኤ ነው። መድረኩን የእናንተን ስራ ለማስተዋወቅ በምን መንገድ እየተጠቀማችሁበት ነው?
እንግዲህ የኛ ድርሻ በዚህ በኮፕ 28 ስብሰባ ላይ ወይንም ኢቨንት ላይ ምንድነው የተለያዩ ሳይድ ኢቨንቶች አሉ። ሳይድ ኢቨንቶች እንግዲህ የኢትዮጵያ የተለያዩ ቦታዎች የተለያዩ ስብሰባዎች አሉ፣ የተለያዩ ድርጅቶች አሉ፣ የተለያዩ ኢቨንቶች አሉ። እንግዲህ የኛ የእምነት ተቋማት በአክት አሊያንስ እንደዚህ አለ፣ በወርልድ ካውንስል ኦፍ ቸርችስ እንደዚህ የተለያዩ የእምነት ተቋማት ባንድ ላይ ሆነው የሚያዘጋጁት ዛሬ ታላኖዋ የሚባል ዝግጅት ነበር። ይሄ ማለት የእምነት ተቋማት አንድ ላይ ሆነው ምን ማድረግ አለባቸው። በእርግጥ የተለያዩ ዲክላሬሽኖች ዓለም ያወጣል። እውነት ለመናገር ፓሪስ አግሪመንት የሚባል አለ፣ ኪዮቶ የተለያዩ አግሪመንቶች አሉ። ግን የእምነትን ያህል የሚያሳምን ነገር የለም። ስለደኑ የምናደርገውን ነገር እነዚህን ኦልተርኔት የተሸለምንበትን ነገር ኦልተርኔት ኢነርጂ ኢንቴንሲቭ አግሪካልቸር ምናምን የሚሉትን ነገሮች እነዚህ ሳይንቲፊክም ደግሞ እንደዚሁ እናቀርባለን። እነዚህ ነገሮች እየጎሉ ይመጣሉ። በተለያዩ በቡድን ውይይቶች
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሚሊዮኖች የሚቆጠሩ ተከታዮች አሏት። በተለያዩ መስኮች የዘረጋቻቸው መርሃ ግብሮች አሉ። ይሄ ከአካባቢ ጥበቃ ከደን ልማት ጋራ የጀመረቻቸውን ስራዎች ለማጠናከር ለማስፋፋት በአመታት ውስጥ ያዘቻቸው እቅዶች አሉ ወይ?
የኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽን የሚባል አለ። እኔ እዛ ውስጥ ነው የምሰራው እና ያ አንድ ትልቅ ተቋም አለ። እዛ ውስጥ አንድ የልማት መምሪያ የሚባል መምሪያ አለ። እዛ ውስጥ ትልልቅ ስራዎች ይሰራሉ። የተለያየ የሁማኒቴሪያን የክላይሜት የተለያዩ ስራዎች ይሰራሉ። ከነዚህ ውስጥ አንደኛው የሚሰራው የደን ልማት ፕሮግራም የሚባል ስራ አለ። በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደን ልማት የሚባል ስራ አለ። ከ600 ሚሊዮን ብር በላይ ተመድቦ የግሪን ሌጋሲ ለምሳሌ በአመት ከ10 ሚሊዮን ችግኝ ያላነሰ ተከላዎች ይከናወናሉ። እነሱን መንከባከብ ስራዎች ይኖራሉ። ሁለተኛ ቴክኖሎጂዎችን ማስፋፋት ለምሳሌ ደን መቆረጥ የማያስፈልጋቸውን የገቢ ምንጮች ነን ቲምበር ፎረስት ፕሮዳክትስን እንደንም ማነብ የመሳሰሉ ስራዎችን እንዲያገኙ አካባቢ ሰው ተጠቃሚ እንዲሆን ለማስተንፈስ ኢንቴንሲቭ አግሪካልቸር ምርጥ ዘር ቴክኖሎጂዎችን ሶላር ኢነርጂ በመጠቀም እነዚህን ችግሮች የማስተንፈስ ነገሮች እንደዚሁ ደግሞ አዌርነስ ወይንም የህዝብን ማንቃት እንደዚህ አይነት እውቀት እንዲኖሩ የማድረግ ደንን ያነበሩ ደኖችን መጠበቅ የመሳሰሉ ድርጊቶችን የመስራት እቅዶች አሉ። በዋናነትም እየሰራናቸው እንገኛለን።
እጅግ በጣም አመሰግናለሁ አቶ ተዋናይ ሰይፈ ስላሴ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከአካባቢ ጥበቃ ጋር በተለይ ደግሞ ከደን ልማት ጋር እያደረገቻቸው ስላሉ እንቅስቃሴዎች ጠቅለል ያለ ሐሳብ ስላጋሩ ነው። ካቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በመቀጠል ደግሞ ኤደን ገረመው የብዙ ኢትዮጵያውያን የምግብ ምንጭ የሆነው እንሰትን በላቀ አገልግሎት ለመዋል ጥረት እያደረጉ ያሉ ወጣት ባለሙያዎችን ታስተዋውቀናለች።
ስባለው በጣም ነው ማመሰግነው እንግዳችን ስለሆንክ እስኪ ሙሉ ስምህን ማነተና የምትሰራበትን ተቋም አስተዋውቀኝ።
አመሰግናለሁ። ስሜ ስባለው አለልኝ ባላለሁ። የኬሚካል ኢንጂነሪንግ እና የቢዝነስ ማኔጅመንት ባክግራውንድ አለኝ። የምሰራው የራሳችን ካምፓኒ ላይ ነው። ብራይት ስታርች ማኑፋክቸሪንግ ይባላል። ቢዝነሱም ከእንሰት ስታርች ነው የሚያመርተው። እንሰት እዛው አካባቢ በሲዳማ ክልል እና በደቡብ አካባቢ ስለሚገኝ ካምፓኒያችን ያለው ከረንትሊ ሐዋሳ ነው የሚገኘው።
አመሰግናለሁ። አለው እንግዲህ ይሄ Bright Manufacturing የተሰኘው ተቋም እንሰት ላይ ነው የሚሰራው። ሶስት ጓደኛሞች ናቸው የመሰረታችሁት። የነሱንም ስም አያይዘህ አስተዋውቅልኝና እንዴት ጀመሩት እንደቻላችሁም ንገረኝ።
ካምፓኒያችን እንግዲህ በ2021 ነው የጀመረው። ፓርትነሮቹ አህመድ ደሊልና ሰለሞን መገሳ ይባላሉ። የተገናኘ ነው ዘው ከሐዋሳ ዩኒቨርሲቲ ነው። ከፍሬሽ ጀምረን አንድ ላይ የተማርነውና የቴሲስ ጽሑፋችን ነበረ ፕሮጀክታችን እንዶሽ ነበረና ተራኑን ወረቀት ነው በፕሮስፔክት ዲቨሎፕ አድርገን ወደ ካምፓኒነት የቀየርነው ማለት ነው። ሐዋሳ ዩኒቨርሲቲ ኬሚካል ኢንጂነሪንግ በፉድ ስትሪም ያጠናሁት እነሱም ኬሚካል ኢንጂነር ናቸው። አንዱ ኢንቫይሮንመንታል ነው ያጠናው፣ አንዱ በፕሮሰስን ጨረሰው በኬሚካል ኢንጂነሪንግ ሆኖ ማለት ነው።
መቼ ነበር የተመረቃችሁት? ከዛስ በኋላ የነበረው ሂደት ምን ይመስላል?
በኢትዮጵያ አቆጣጠር በ2013 ነው የተመረቅነው። ከተመረቅን በኋላ ቀጥታ ጆይን ያደረግነው ይሄ የኢንተርፕረነርሺፕ ትሮችን ነው ጆይን ያደረግነው። ቀጥታ ካምፓኒ ቢልድ ለማድረግ ድሪም ነበረንና እሱ ድሪም ነው እውን ለማድረግ እየሰራን ያለ ነው ማለት ነው።
ምንድን ነው እሱ? እስቲ ህልማችሁ ለምሳሌ አሁን ከእንሰት ስታርች አውጥተን ወይም ደግሞ ስታርች ማለት ኃይል የሚሰጠው ክፍል ነው እሱን አውጥተን ነው የምንሰራው ስትሉ ብዙ ሰው ላይ ረዳው ይችላልና ድርጅታችሁ ምንድን ነው እሱ የሚያደርገው? እስቲ
ብዙ ጊዜ ስታርች በቆሎ ስታርች አለ፣ የስንዴም ስታርች አለ እና በዋናነት ካምፓኒያችን ወደዚህ የገባበት እንሰት አገራችን እየሰራበት አይደለም። ከእንግዲህ እንሰትን እየተጠቀመ ያለው ህዝቡ 20 ሚሊዮን ህዝብ ነው። የኢትዮጵያ ህዝብ እንሰትን እየተጠቀመ ያለው ግን የዲዲሲ የዘገበውን ዘገባ የተስከሆነ እስከ 100 ሚሊዮን መመገብ ይችላል እና ከዛ በመነሳት እንሰት ለብዙ ፐርፐዝ እንደሚውል ስታርችን መገኘት እንደሚችል እሱን ጥናት አደረግን። እንደ ሴሪፋም አይነት ነው እና የስታርችን ካራክተር ሁሉንም የሚችል ፉሊ ስታርች የሆነ ፕሮዳክት ነው ከእንሰት ያገኘ ነው እና ስለዚህ ያን ደግሞ ህብረተሰቡ በኩኪስም በገንፎም በተለያዩ በዳቦም ቢያገኘው የተሻለ ተጠቃሚ የገበሬውን የኢንካም ጀኔሬሽን ይጨምራል በሚል ሳቤ ካምፓኒያችን በዛ ኢኒሽቲቭ ቢልድ ማድረግ የጀመርነው።
የእንሰት ዱቄት ነው የምትሸጡት እናንተ ተቋማችሁ? የእንሰት ዱቄት ነው የሚሸጠው ሲባል ሰው ቡላ ነው ቀጥታ የሚያስበው። ከዛ ደግሞ በተለየ ምግብ እንደው ሲበሰልም ይሄ ጠረንም አለው እንሰትና እሱን በተመለከተ እናንተ የጨመራችሁበት ነገር ለስቲ ነገር ነው።
ኢኒሽያሊ ቡላ 90% እንዳልኩሽ ስታርች ነው። ስለዚህ ኢንግሪዲዮች አሉ። ስለዚህ ያን 10%ቱን ሪሙቭ አድርገን ፉሊ 100% ስታርች ወደ ስታርች መስራት የሚገባውን ሙሉ ፊት እንዲያደርግ አድርገን ነው ፕሮዳክሽን ያመረት ነው። ግሉተን ፍሪ ነው። በጣም ለሄልዝ በጣም ተፈላጊ ነው። ብዙ ጊዜ እኛ ሀገር ላይ እንዳልሹ ማርኬቱ በደንብ እንትን አይደለም። ጀርመን ክመናቸው የሚጠቀሙት ፕሮዳክታችንም እዛም ኢኮፒያ የምትባል ሴልስ ሰርቪስ አላለችም እና ጀርመን ሀገር ላይ እንደዚሁ በዩኒቨርሲቲ ያገኘናት እንኳን በዩኒቨርሲቲ ያገኘ ነው እና ያ ነው በዋናነት
ወደ ቀጣዩ ጥያቄ ነው የመጣኸው። እንግዲህ ምርቶቻችሁ በሰው ዘንድ ያላቸው አቀባበል እንዴት ነው? የት የት ላይ ይገኛሉ?
ምርቶቻችን በአሁኑት አሁን ላይ በማስ አድርገን ለማምረት እንትኖችን በስሞል ስኬል ነበር እያመረትን የነበረው። አሁን ላይ እሱን ሆልድ አድርገን በላርጅ ስኬል ለማምረት ከሐዋሳ ዩኒቨርሲቲ ጋር በመተባበር በፊት በስሞል ስኬል ነበር እያመረትን የነበረው። አሁን ላይ ግን በሰፊው ለማምረት ከሐዋሳ ዩኒቨርሲቲ ጋር በመሆን እየተንቀሳቀስን ነው የምንገኘው ማለት ነው። ፕሮዳክታችንን በዋናነት ሐዋሳ ያሉ ሱፐር ማርኬቶች ላይ ኦልሬዲ ዲል አድርገናል እናስረከባቸው። ኦልሬዲ አሁን በላርጅ ስኬል ማምረት ነው የሚቀረን ማለት ነው። ኦልሬዲ ማርኬቱ አለ፣ ፉድ አይፈልግ የለም እና የኛ ፕሮዳክትን በምግብና ጥራት የተረጋገጠ በመሆኑ እንደመሆኑ ፕሮዳክታችን ኦልሬዲ ሁሉም ቦታ ተፈላጊ ነው። ስፔሻሊ እንደዚህ ቤኪንግ ኬክ ፋክተሪዎች ላይ እንደ የምግብ ኢንዱስትሪ እንትኖች ላይ ግሉተን ፍሪ ትልልቅ ሆቴሎች ላይም እንደዚህ ግሉተን ፍሪ ፕሮዳክቶች ይፈለጋሉ እና ማንኛውም የፍርኖ ዱቄት መሆን በሚችለው መልኩ ለሁሉም ፍርኖ ዱቄት እንደሚሆነው ነው የሚሆነው። የኛ ፕሮዳክት ግሉተን ፍሪ ሄልዚ በጣም
ግሉተን ፍሪ ወይም ደግሞ ከግሉተን ነጻ የሆነ ምግብ ማለት ምን ማለት ነው? እስቲ ትንሽ አንደ ባለሙያ አንተስረዳ።
ግሉተን ፍሪ ማለት ላይክ አሁን ለምሳሌ በቆሎ ወይንም ደግሞ ስንዴ አጭሳቸው ከሆነ እንደዚህ የሚበቅሉት እንቡቶቹ አሉ አይደል? እቺ ፕሮቲን ፓርት አለች፣ ስኳር የሚለው ፓርት እሱ ግሉተን ነው። አሁን ለምሳሌ ጤፍ የለውም፣ ግሉተን ፍሪ ነው ጤፍ። ያቺ ፓርት የለችም። እቺ ሄልዝ አይመከረም፣ ግፊት ላለባቸው ሰዎች፣ ስኳር ላለባቸው ሰዎች። አሁን ስኳር ያለበት ሰው ስንዴ ዳቦ አይበላም አይተሽ ከሆነ እና የኛ ፕሮዳክት ላይክ ድንችን ብታይ ግሉተን ፍሪ ነው። እንተትም እንደዛው ግሉተን ፍሪ ነው። ካዛባ ግሉተን ፍሪ ናቸው። ለዛ ነው ሞሩፍ ደግሞ ይህን ኒትሪሽናል እንትኖች ያጠኑ ኤክስፐርቶች በደንብ ያብራሩታል ማለት ነው።
እስቲ ስለ ጥሬ ቃ እናንሳ። ብዙ ጊዜ እንሰት የሚተከለው በሰዎቹ ጓሮ ነው። በደቡብ በእርግጥ በጣም በሰፊው ሊተከል ይችላል። ግን እንደናንተ ድርጅት የሚከፍት ሰው ብቁ የሆነ የእንሰት እርሻ አለ ወይ?
በዋናነት አሁን ላይ ከረንትኒ ያለው እሱም ትልቅ ስጋት ነው። እሱም ደግሞ በምንድን ነው እንትን ያለው ገበሬው እንሰትን እየነቀለ ቡናና ባህር ዛፍ እየተከለ ነው ያለው። ከረንትኒ ደቡብ ውስጥም ቢሆን ማለት ነው አላወቀውም። ምክንያቱም ኢንካም ጀነሬት እያደረገለት አይደለም ገበሬው። አሁን የኛ ካምፓኒ መቆሙ በመንግስትም ከተደገፈ ድሮት ሬዚስታንስ ስለሆነ በየሀገሩ ቢተከል በጣም ግሪን ነው፣ ያምራል። በጣም በየአካባቢው ቢተከል ሙ በጣም አሪፍ ነው። ምክንያቱም የኛ ካምፓኒ ወረድ አንድ ይቆማል፣ ለገበሬውም እንደ አንድ ኢንካም ጀነሬት ያደርጋል። ግን በዋናነት አሁን ላይ ለእኛ እንደ ስታርታፕ ለእኛ ካምፓኒ አሁን ላይ ከረንት ላይ ያለው እንሰት በቂ ነው። ኢትዮጵያ ውስጥ ብቻ ያለ ምግብ ነው እንሰት ማለት። ግን ናይጄሪያም ሳውት አፍሪካም ብትሄጂ ላይክ እንደ ጫካ ነው፣ ፎረስት ነው። ፎርስ ባናና ብሎ ፎረስት ነው፣ ዝም ብሎ ጫካ ነው አይመገቡት። ምክንያቱም ፕሮሰሱ ሀርድ ስለሆነ አያውቁትም። የኢትዮጵያ እናቶች ትልቅ ኬሚስቶች ናቸው። ያን ፕሮሰስ አድርገው ቀብረው ከዛ ፈርመንት አድርገው ምናምን የተለያዩ ነገሮች ስቴፕ አድርገው ነው የሚበሉት እና በጣም ፉል ኦፍ ካርቦሃይድሬት ነው። በጣም ዴሊሸስ ነው እንደምታውቀው። እና ያን ነገር ሰው አያውቅም፣ ግንዛቤ የለውም። አፍሪካ ሀገራትም የላቸውም። እና እኛ በዋናነት ያን ካምፓኒ አቋቁመን ለዓለም እንሰት የሚለውን ፕሮዳክት ዓለም ላይ ማስተዋወቅ ነው ትልቅ ህልማችን ማለት ነው። መንግስትም በዚህ ሳፖርት ሊያደርገን ይችላል። በተለያዩ ቦታዎች ላይም እንሰትን የመትከል ማመቻችተን ለመስራት እየተንቀሳቀስን ነው የምንገኘው። በዚሁ ፈንድ የሚያደርጉ ድርጅቶችም ካሉ በዚሁ አብረን ጆይን እያደረግን ሀገራችንን እንግዲህ ግሪን የማድረግ ስራ ነው የምንሰራው ማለት ነው ወደፊት።
እንደወጣችሁም ነው ወደ ስራ የገባችሁት እና እስቲ ያጋጠሟችሁ ተግዳሮቶች ምንድን ናቸው?
ብዙ ተግዳሮቶች ገጥመናል በእውነቱ። እንደ ስታርታፕ ሆነች ላይክ ገና ገንዘብም ሳይኖርሽ በየቢሮ እየሄዱ እያንኳኩ ፍቃድ ማውጣት ስራውን መስራት ሆና በጣም ቻሌንጅ ነው። ግን ህልማቸውን የተረዱ ሰዎች ላመሰግናቸው እወዳለሁ። በዚሁም ሀዋሳ ዩኒቨርሲቲ እነ ዶክተር ታፈሰ እነ ዶክተር ባዩ የሚባሉ ትልልቅ ሰዎች በደንብ ሳፖርት ያደርጉን ነበረ። ከእነሱ ሌተር በማጣፍ ሲስተሙን ቀለል ለማድረግ ሞክረናል። ኦልሬዲ ያለፈ እንትን ስለሆነ አላነሰውም፣ ብዙ እንትኖች አሉ። አሁን ላይ ግን ሲስተሙን እየቀለለ ነው፣ መንግስትም ትኩረት እየሰጠው ነው።
የተለያዩ ተቋማት የገንዘብ ድጋፍ እንዳደረጉላችሁ ከዌብሳይታችሁ ላይ ማየት ችያለሁ እና እስቲ ስለሱም ጥቂት ነገር በለኝ። በውድድር ነው እነዚህ ተቋማት ገንዘቡን የሚሸልሟችሁ ወይስ እናንተ በራሳችሁ እየሄዳችሁ እየጠየቃችሁ ነው?
ኮሌጅ ሲወጡ አፕላይ አድርገን ከዛ ቢዝነሳችንን ፒች አድርገን ነው ገንዘቡን ማግኘት የቻልነው። ሌላ እንትን በፈንድ ያደረገን ድርጅት የለም። ኖርማል ያለ ፒች ኦር ጃይዚት የሚባል ድርጅት ነበረ። እሱም ከዩኒቨርሲቲ ጋር ኦርጋናይዝድ በመሆን ኮሎችን አውጥተው በዛ ቢዝነሳችንን ፒች አድርገን ሳፖርት አድርጎን ፕሮቴስት ዴቨሎፕ እስክናደርግ ድረስም ረድቶን ያየሽን ግራንት ሳፖርት ሊያደርገን ችሏል ማለት ነው።
ለምን ያህል ሰው የስራ እድል ፈጠራችሁ? ወደፊት ስልማችሁ ምንድን ነው? አንድ ላይ አድርገህ ንገረኝ።
እስካሁን ላይክ ውስጣችንም ቋሚ ሰራተኞች ብለን የተመዘገብ ነው እና ከኛ ነገሮች ነው ሳፖርት የሚያደርጉን አራት ሰራተኞች አሉን። ወደፊት ግን ዳይሬክተሪም እንዳይሬክተሪም ለኬንያ ካምፓኒ እስከ 25 ሰው መያዝ ይችላል። ህልማችን እንሰትን ረው ማቴሪያላችን ኢትዮጵያ ውስጥ በደንብ እንዲሰፋ ማድረግ፣ ካምፓኒያችንን በየሀገሩ እንዲተከል ማድረግ እና ኢትዮጵያ ስታርች 20,000 ቶን ኦፍ ስታርች ኢምፖርት ታደርጋለች እና ከዚህ በትንሹ 20% እኛ ሀገራችን ላይ ማምረት እኛ ሀገር ተኝተንበት ነው የምናደርገው። ብዙ ነገሮች አሉ እና ከዛ በኋላ ካምፓኒያችንን ላውንች ማድረግ አሁን ናይጄሪያ እንደነገርኩ ሳውዝ አፍሪካ አይበላም ፎረስት ነው። እዛ ሄደን ካምፓኒያችንን ላውንች ማድረግ
እንግዲህ በጣም ነው የማመሰግነው። እሱ ባለው መልካም የስራ ዘመን እንዲሆንላችሁ ነው የምመኘው።
እኔም አመሰግናለሁ።
አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። ዛሬ ላይ የቀረቡትን መሰናዶችና ሌሎች መረጃዎችን ለማግኘት ኦፊሳላዊው ገጻችንን መጎብኘት አትዘንጉ። በድጋሚ አመሰግናለሁ። መልካም ጊዜ ይሁንላችሁ። መልካም ምሽት።